ሶፊ በጣም አመሰግናለሁ። እንግዲህ ካሁን በፊት በነበሩት 5 ምርጫዎች ላይ የአካል ጉዳተኞች ጉዳይ እንደ አንድ አንኳር ኢሹ ተነስቶ ክርክር ሲደረግበት አይታይም ነበር። አካል ጉዳት ከሁላችንም ጋር ያለ የትኛውም የፖለቲካ ፓርቲ አጀንዳ ሊሆን የሚገባው ነገር ግን የሚረሳ ጉዳይ ነው። አብሮን ያለ የምንረሳው ጉዳይ ነው። እና በዚህኛው አመት ምርጫ ላይ ግን በተለያየ ዘርፍ ያሉ የተለያዩ ማህበረሰብን የሚወክሉ አካላት ከምርጫ ቦርድ ጋር በመተባበር የምርጫ ክርክር መድረክ ለማዘጋጀት ጥረት አድርገዋል። ከነዚህ መካከል አንዱ የኢትዮጵያ አካል ጉዳተኞችና ልማት ማዕከል ኢትዮጵያን ሴንተር ፎር ዲሴቢሊቲ ኤንድ ዲቨሎፕመንት ኢሲዲዲ የሚባል ሀገር በቀል የሆነ ትልቅ ተቋም ነው። ያ ተቋም በምርጫ ቦርድ ከተመረጡት መካከል የምርጫ ክርክር እንዲያዘጋጁ የፖለቲካ ፓርቲዎች ክርክር እንዲያዘጋጁ ከተመረጡት መካከል አንዱ ነበር። ስለዚህ በዛ ድርጅት አማካኝነት የተዘጋጀ መድረክ ነው። በዚህ ሳምንት ያደረግ ነው ለፓርቲዎቹ ለተለያዩ ፓርቲዎች ግብዣ ቀርቧል። ከዛ ውስጥ ባላቸው የእጩ ብዛትና ውክልና ብዛት የተመረጡ 4 ፓርቲዎች እንዲሁም ሰዓቱም ውስን ሰዓት ስለሆነ ለክርክር የሚፈቀደው ጊዜም ውስን ሰዓት ስለሆነ ያንንም ባገናዘበ መንገድ 4 ፓርቲዎች ተጋብዘው ይህን ክርክር ለማድረግ ፈቃደኛ ሆነው ኢትዮጵያን አካል ጉዳተኛ ዜጎችን በፖሊሲዎቻቸው እና በፕሮግራሞቻቸው ላይ በማኒፌስቶቻቸው ወይም ቃል ኪዳን ሰነዶቻቸው ውስጥ በምን መንገድ እንዳካተቱ የአካል ጉዳተኞችን ጉዳይ መጠየቅ አለባቸው በሚል ያዘጋጀነውን ጥያቄዎች ሊመልሱልን ተገኝተው ክርክሩን አካሂደናል። በስኬት አካሂደናል። የመጀመሪያው ነው አካል ጉዳተኞች ተኮር ሆኖ በዚህ ጉዳይ ላይ ሲዘጋጅ ይሄ ክርክር መድረክ የመጀመሪያው ነው። ከዚህ በፊት የመወያያ መድረኮች ተዘጋጅተዋል። ከዚህ ከዘንድሮ ምርጫም ጋር በተያያዘ መወያያ መድረኮች ላይ የአካል ጉዳተኞች ጉዳይ ተነስቷል። ነገር ግን በክርክር ደረጃ ሲዘጋጅ በዚህ ሳምንት ያደረግነው ፕሮግራም የመጀመሪያው ነበር። ስለዚህ አንድ ራሱን የቻለ አበይት ክንውን ነበር ማለት ይቻላል ለኛ ለአካል ጉዳተኞች። እኔም አካል ጉዳተኛ ነኝ በነገራችን ላይ፣ ቀደም ሳስተዋውቅ አልጠቀስኩም። የእንቅስቃሴ ውስንነት አለብኝ በፖሊዮ ምክንያት። ስለዚህ በእኛ ጉዳይ ላይ የዚህ አይነት ክርክር ሲደረግ ማየታችን የምርጫ ውጤት ምንም ይሁን ምን ትልቅ አንኳር ነገር ነው፣ አበይት ክንውን ነው ብለን ነው የምናስበው። በኋላ የሚካሄዱ ምርጫዎች እንግዲህ የአካል ጉዳተኞችን ጉዳይ ወደ ጎን ሊያደርጉት እንደማይችሉ ተስፋ እናደርጋለን። ቢያንስ እንደ ቤንችማርክ የሚያገለግል ነገር ፈጽመናል ብለን ተስፋ እናደርጋለን። ሀብታሙ፣
የክርክሩ መንፈስ ምን ይመስል ነበር? በሚሊዮኖች ለሚቆጠሩ አካል ጉዳተኛ ኢትዮጵያን ምን አይነት የሚበጁ ሀሳቦች ተደመጡበት?
አዎ፣ የመጀመሪያው ነገር ቅድም እንዳልኩት መወያያ መሆኑ ነው። የፖለቲካ ፓርቲዎች አንድ አጀንዳ መሆኑ የአካል ጉዳተኞች ጉዳይ በራሱ አንድ አቺቭመንት ነው። ከዛ በተረፈ ግን ምን ተወያዩ የሚለው ደግሞ ትልቁ ጥያቄ ነው። ከውይይት ባለፈ ምንድን ነው የተነሳው ሀሳብ፣ የክርክር ነጥቦች ምን ይመስላሉ የሚለውን ነገር ማንሳቱም አግባብ ነው። በዚህ ረገድ በተለይ የአካል ጉዳተኞችን የፖለቲካዊ ውክልና በሚመለከት በጎረቤት ሀገሮቻችን እዚሁ በአቅራቢያችን ካሉ በነ ዩጋንዳ፣ በነ ኬንያ፣ በነ ሩዋንዳ በመሳሰሉት በፓርላማዎቻቸው ውስጥ አካል ጉዳተኞች ውክልና እንዲኖራቸው በሕግ ያስቀመጧቸው ድንጋጌዎች አሉ። ሕገ መንግስቶቻቸው ውስጥ ሳይቀሩ የአካል ጉዳተኞች ጉዳይ በግልጽ ተቀምጧል እና ከዚህ አንጻር በኢትዮጵያ ውስንነት ይታያል። ተመራጭ ለምርጫ የሚወዳደሩ ፓርቲዎች ተመራጭ ሆነው ስልጣን ቢይዙ በዚህ ረገድ ሊያደርጉ የሚያስቡትን ነገር ጠይቀናቸዋል። አብዛኛው ሁሉም ፓርቲ ማለት ይቻላል እምነቱ አላቸው የአካል ጉዳተኞች ጉዳይ በፓርላማ ደረጃ ውክልና እንዲኖረው መደረግ አለበት በሚለው ላይ እምነቱ አላቸው። እንግዲህ ተግባራዊነቱ ላይ ወደፊት የሚታይ ይሆናል። ከዛ በተረፈ ደግሞ ህግጋትና ፖሊሲዎችን የሚመለከት ነው። የተለያዩ ህጎች በእርግጥ አሁንም በሀገራችን አሉ፣ በቂ አይደሉም። ነገር ግን ለምሳሌ በስራ ስምሪት ላይ የስራ ስምሪት አዋጅ 568 የምንለው አለ። አካል ጉዳተኞች ላይ ብቻ አተኩሮ የወጣ አዋጅ ነው። ህገ መንግስታችንም ላይ እንደ ሌሎች ሀገራት ቀደም እንደገለጽኩት በጉልህ ባይሆንም እንደ ኢኮኖሚያዊ እና ማህበራዊ መብቶች በሚለው ውስጥ አንቀጽ 41 ውስጥ ንዑስ አንቀጽ 5 ላይ የሀገሪቷ አቅም በፈቀደ መጠን አካል ጉዳተኞችን ለማካተት በፕሮግራማችን ውስጥ ለማካተት ለመድረስ አስፈላጊውን ድጋፍ ለማድረግ ጥረት ይደረጋል የሚል አለ። በቂ አይደለም ይሄ እና በተለያዩ ህግጋቶች ላይ ተበታትነው የሚገኙ አካል ጉዳተኞችን የሚመለከቱ ድንጋጌዎች አሉ። ነገር ግን አንድ ወጥ ህግ ቢኖር ኮምፕሪሄንሲቭ የሆነ ህግ ቢኖር ወይንም ዲሴቢሊቲ አክት እንለዋለንኛ እንደዛ አይነት ቢኖር አንደኛ ለትግበራም አመቺ ነው። የተበታተኑትን ህጎች በአንድ ማዕቀፍ ውስጥ አምጥቶ በማስተናገድ አመቺ ይሆናል። ይሄንንም አንስተንላቸዋል። ከዛ ጋር በተያያዘ በተለይ አሁን በስልጣን ላይ ያለው ፓርቲ የዲሴቢሊቲ አክት የሚባለውን ህግ እየሰሩበት እንደሆነ ነግረውናል። በተግባር እየሰሩበት እንደሆነና በቅርቡ እንደሚጸድቅ ነግረውናል። ሌሎችም ፓርቲዎች ከዚህ አንጻር ሐሳቡ እንዳላቸው በማኒፌስቶአቸው ውስጥ በፕሮግራማቸው ውስጥ ካካተቷቸው ሐሳቦች አንዱ እንደሆነ ተናግረዋል። ከዚያ በመቀጠል እንግዲህ ዋነኞቹ ጉዳዮች የትምህርት፣ የጤና፣ የተደራሽነት ብዙ አገልግሎቶቻችን ህንጻዎቻችን ለምሳሌ የግልም የመንግስትም አገልግሎት የሚሰጡ ህንጻዎቻችን ለአካል ጉዳተኞች ተደራሽ አይደሉም። ሌላው ቢቀር አንኳር ጉዳዮች በሚዘገቡባቸው ሚዲያዎቻችን ራሱ ለምሳሌ መስማት ለተሳናቸው ዜጎች የሳይን ላንጉጅ የምልክት ቋንቋ ትርጓሜ አይሰጥም። በአብዛኛው አሁን አብዛኞቹ የምርጫ ክርክሮች ያለ ምልክት ቋንቋ አስተርጓሚ ነው የሚካሄዱት። ይህ ማለት መስማት የተሳናቸው ወገኖች የመምረጥ መብት የላቸው ማለት ነው ወይ የሚል ጥያቄ ያስነሳል። ዲስኢንፍራንቻይዝ ያደርጋቸዋል። ያላቸውን መብት የመምረጥና የመመረጥ መብት አንዱ ትልቁ የዜግነት መብት ነው። ያንን የዜግነት መብታቸውን ይነፍጋቸዋል። ምክንያቱም የትኛው ፓርቲ ምን አይነት ፕሮግራም እንዳለው እንዳያውቁ የምልክት ቋንቋ አስተርጓሚ እየተመደበ አይደለም በየክርክሩ ላይ። አሁን ራሱ የሚገርምህ ነገር በዚህ በአሁን ባዘጋጀነው ክርክር ላይ በሚዲያ እንዲተላለፍ ያው ሁሉ ነገር ዝግጅት ተጠናቋል። ነገር ግን አንዱ በአስቸኳይ እንዳናስተላልፍ ጊዜ እየወሰደብን ያለው የሚያስተላልፈው የሚዲያ ተቋም የምልክት ቋንቋ አስተርጓሚ አዘጋጅቶ ስላልነበረ ያ ደግሞ የግድ ቢያንስ አካል ጉዳተኞችን በሚመለከት የሚደረገው ክርክር ላይ እንኳን የግድ የምልክት ቋንቋ አስተርጓሚ መኖር አለበት የሚለውን እንደ ዋነኛ ቅድመ ሁኔታ ስላቀረብን አሁን ጊዜ ወስዷል። ያንን እስኪያስተካክሉ ድረስ የእንትኑ ክርክሩ የሚተላለፍበት ጊዜ በተወሰነ ደረጃ ዘግይቶብናል እና በዚህ ደረጃ የተረሳ ነው የአካል ጉዳተኞች ጉዳይ። ማንም እንደ ባለመብት አያያቸውም፣ አያየንም። ነገር ግን ሁሉም ሰው ደግሞ የትኛውም ሰው ከአካል ጉዳት ነፃ ነኝ ኢሚዩን ነኝ የሚል ማንም ሰብአዊ ፍጡር ሊኖር አይችልም። ሁሉም ሰው ለአካል ጉዳት ተጋላጭ ነው። በዚህ መንገድ ማሰብ ይቻል። ቢያንስ እድሜ ሲገፋ የተለያዩ ውስንነቶች መምጣታቸው አይቀርም፣ የተለያዩ አካል ጉዳቶች መምጣታቸው አይቀርም። ይህንን ነባራዊ ሁኔታ ከግንዛቤ አስገብቶ ለነሱ ብቻ ተብሎ ሳይሆን ለአካል ጉዳተኞች ለነሱ ፎር ዲ አደርስ በሚል ሳይሆን የሁላችንም ጉዳይ ነው ብሎ የማሰብ ነገር ላይ ከፍተኛ ክፍተት አለ እና ትምህርትን፣ ጤናን፣ ስራን በሚመለከት እና ተደራሽነትን በሚመለከት ያነሳናቸው ጥያቄዎች አሉ። አንዳንዶቹ ፓርቲዎች በበቂ ሁኔታ ለመመለስ የሞከሩ አሉ። ነገር ግን ተግባራዊነቱ ላይ በምን መንገድ ነው ተግባራዊ የምታደርጉት? የእናንተ አማራጭ ምኑ ላይ ነው ተብለው በሚጠየቁበት ጊዜ የሚያቀርቧቸው ምላሾች እንግዲህ ከቃላት ያለፉ አይመስሉም፣ ኦነስትሊ ለመናገር። ምክንያቱም ኮንክሪት አድርጎ ይሄን እናደርጋለን ብቻ ሳይሆን የተለመደው የምርጫ ክሊሼ ያለ እንደሚታወቀው ይሄን እናደርጋለን፣ ይሄን እንፈጽማለን ምናምን በሚል ብቻ የእንትኖች ሊስት ዊሽ ሊስት ማስቀመጥ ሳይሆን ከዛ ባለፈ በዚህ መንገድ ነው ይሄንን ነገር ለማስፈጸም እንሞክረው፣ እስካሁን ያለው አካሄድ ያለው ክፍተት ይሄን ይመስላል፣ ይሄን ክፍተት በዚህ መንገድ ለመሸፈን ጥረት እናደርጋለን የሚል ነገር እኔ ብዙ አልሰማውም። ሪፖርቶች አሉ። የዓለም አቀፍ አካል ጉዳተኞች ሪፖርት የሚባል አለ 2011 ላይ ወጣ። እዛ ላይ በኢትዮጵያ የአካል ጉዳተኞች ቁጥር ቢያንስ በጣም ቢያንስ 17.6% ነው ይላል። ሌሎች ጥናቶች ደግሞ እስከ 20% የሚወስዱትም አሉ። በአጠቃላይ ግን ይሄ ጥናት 2011 ላይ ከመውጣቱ አንፃር ስታስበው በአሁኑ ሰዓት ቢያንስ 20 ሚሊዮን ኢትዮጵያውያን ከአንድ ወይም ሌላ አካል ጉዳት ጋር እንደሚኖሩ መገመት ይቻላል። ነገር ግን ቁጥሩን ማወቅ አይቻልም። የትኞቹም ፓርቲዎች የኢትዮጵያ ውስጥ ያሉት አካል ጉዳተኞች ቁጥር አያውቁትም፣ መረጃው የላቸውም። ይሄ መረጃ በሌላቸው ሁኔታ ደግሞ የትኛውንም አይነት ፖሊሲ ቢነግሩን መረጃ ላይ ያልተመሰረተ ፖሊሲ ነው የሚሆነው ማለት ነው። ስለዚህ ትልቁ መሰረታዊ ክፍተት እዚህ ላይ ይታያል። ሌላው የሴቶች አካል ጉዳተኞችና ተደራራቢ አካል ጉዳት ያለባቸውም ዜጎች የሚመለከትም ጥያቄ ተነስቷል። ለምሳሌ መስማትና ማየት የተሳናቸው አካል ጉዳተኞች አሉ፣ ማህበርም አላቸው። ከሚታየው አካል ጉዳት በተጨማሪ የማይታየው አካል ጉዳት፣ የአይምሮ እድገት ውስንነት ያለባቸው አካል ጉዳተኞች አሉ። እነዚህ ተደራራቢ አካል ጉዳት ያለባቸው ደግሞ ከሌሎቹ አካል ጉዳቶችም የበለጠ ማርጂናላይዝድ ናቸው፣ የበለጠ የተገፉ ናቸው፣ የተረሱ ናቸው። እነሱን እንዴት ነው ቢያንስ ወደ ሜይንስትሪሙ ለማምጣት ጊዜ እንኳን ቢወስድ መምጣት አለባቸው። ዜግነታዊ መብታቸው ነው። ነገር ግን ቢያንስ አስፈላጊውን ሪኮግኒሽን ሰጥቶ በትምህርት በጤናና በሌሎች ሴክተሮች ላይ ተደራሽ እንዲሆኑ ለማድረግ ታሳቢ እንዲያደርጉ ለፓርቲዎቹ ጥያቄዎቻችን ላይ አካተን ካቀረብናቸው ነጥቦች አንዱ ነው። ቢያንስ ክሊክ አድርገናል በአይምሯቸው ላይ ይህንን ነገር እንዲሁ አድበስብሰው የሚያልፉት ነገር እንዳልሆነ፣ የራሳቸውን ጉዳይ እንደሆነ፣ የግድ በራቸውን ሲያንኳኳ ብቻ በግል አንድ ባለስልጣን አካል ጉዳት ሲያጋጥመው ወይንም በቤተሰብ ውስጥ አካል ጉዳት ሲኖር ብቻ አይደለም አካል ጉዳት አንድ አንኳር ጉዳይ ተደርጎ መታየት ያለበት። ከዛ በፊትም ዩኒቨርሳሊ ማሰብ ያስፈልጋል። ዩኒቨርሳል ዲዛይን የሚለው ኮንሰፕት ራሱ እንደምታውቀው ሁሉንም ያካተተ አድርጎ ማሰብ ነገም ለሁላችን ጠቃሚ፣ ዛሬ ጉዳተኛ አይደለንም ለሚሉትም ጠቃሚ ሊሆን ስለሚችል በዚህ ደረጃ ማሰብ እንዲችሉ ነጥቦችን አንስተናል። የተገኙት ምላሾች በአብዛኛው ተግባር ተኮር ምላሾች አይደሉም። አንዳንዶቹ ላይ ቀደም ሲል እንዳልኩት በተግባር የታዩ እንቅስቃሴዎች አሉ። በአብዛኛው ግን ለጊዜው እንደ ዊሽ ሊስት አይነት ነገር የምኞት ዝርዝሮች ነው የተገለጹልን። እኛ ግን በአጠቃላይ እንደ አጀንዳ ክርክር መደረጉ በዚህ ጉዳይ ላይ ራሱን የቻለ ማይልስቶን ነው ብለን ነው የምናስበው። ደግሞም ነው
አቶ ዳኛቸው ኢትዮጵያውያን የአካል ጉዳተኞች ቁጥሩ 20 ሚሊዮን ድረስ እንደሚሄድ ጠቀስ አድርገዋል። ይሄ ቁጥር ከፍተኛ ቁጥር ነው። የነሱን ድምጽ ማግኘት በራሱ ትልቅ ድልን ሊያጎናጽፍ ይችላል። ቀደም ባሉት የምርጫ ዘመናትም ቢሆን ግን አካል ጉዳተኞች ላይ ያነጣጠሩ ፖሊሲዎችን ይዘው የመጡ ፓርቲዎች ቁጥር እምብዛም ነው። የዚህ ምክንያቱ ምን ይመስልዎታል? የአሁኑ ክርክርስ ታሪክ ይቀይራል ብለው ይገምታሉ ወይ?
በጣም ጥሩ ጥያቄ ነው። እስካሁን በነበረው ሂደት ላይ ቀደም ሲል እንዳልኩት ነው አጀንዳ አልነበረም። የአካል ጉዳተኞች ጉዳይ አጀንዳ አልነበረም። የሀያ ሚሊዮን ዜጎች ጉዳይ አጀንዳ አልነበረም። ይሄ ትልቅ ስህተት ነው፣ ትልቅ ክፍተት ነው። ያለንበትን ሁኔታ አለመረዳትም ጭምር ነው። ስለዚህ ያንን በዛ ነው የምናየው። በእስካሁኖቹ ምርጫዎች ላይ እንደ አንድ አጀንዳ ተደርጎ ክርክር ተደርጎበት አያውቅም። አይደለም እንደ አንድ አጀንዳ ተደርጎ ክርክር ሊደረግበት በዋነኛ የሀገሪቱ ፖሊሲዎች ውስጥ ለምሳሌ የድህነት ቅነሳ ስትራቴጂዎች ነበሩ ላለፉት ብዙ ዓመታት 20 ዓመታት ምናምን። በእነዚህ የድህነት ቅነሳ ስትራቴጂዎች ውስጥ የአካል ጉዳተኞች ጉዳይ የተጠቀሰው ገና በቅርቡ የእድገትና ትራንስፎርሜሽን እቅድ የሚባለው ግሮዝ ኤንድ ትራንስፎርሜሽን ፕላን ጂሲፒ የሚባለው ሲረቀቅ በ2010 ዓመተ ምህረት አካባቢ ለመጀመሪያ ጊዜ አካል ጉዳተኞችን እንግዲህ የድህነት ቅነሳ ስትራቴጂ ማለት የሀገሪቷ ትልቁ የፖሊሲ ዶክመንት ዶሴ ማለት ነው። እዛ ውስጥ ስለ አካል ጉዳተኞች ተጠቅሶ አያውቅም። እዛ ትልቁ መመሪያ ዳይሬክሽን የሚቀመጥበት አስፒሬሽን የሚቀመጥበት ዶክመንት ውስጥ ተጠቅሶ አያውቅም የአካል ጉዳተኞች ጉዳይ እስከ ቅርብ ጊዜ ድረስ። ስለዚህ ጉዳዩ የእነሱም ጉዳይ እንደሆነ ሳይገባቸው ቀርቶ አይደለም። ነገር ግን ያው ከባህላችን የመነጨ ነገር አለ። ለአካል ጉዳተኞች ያለው አመለካከት ከሃይማኖትም ጋር በተያያዘ ያለው አመለካከት ቀላል አይደለም፣ ስር የሰደደ ነው። የማህበረሰቡ አመለካከት ደግሞ ፖለቲከኞቻችንም ላይ ይታያል፣ ምንም ጥያቄ የለውም። እነሱም የማህበረሰብ ውጤት ስለሆኑ ጉዳዩ እነሱ ጋር እስካልመጣ ድረስ የአካል ጉዳተኞችን ጉዳይ የማግለል ገሸሽ የማድረግ ወይም እንደ አፍተር ቶት የማየት እንደ መጨረሻ ላይ ሊታይ እንደሚችል ጉዳይ የመክፋት ማርጂናላይዝ የማድረግ ነገር ሁሉም ፖለቲከኞቻችን ላይ ሊባል በሚችል ደረጃ ያው የሚታይ ነገር ነው ላለፉት ብዙ አመታት። አሁንም ይሄ ነገር በሚታይ ደረጃ ተቀርፏል ማለት አይቻልም። አለ የግንዛቤ ውስንነቱ አለ። ነገር ግን ቀደም ሲል እንዳልከው የዚህ አይነት መድረክ መዘጋጀቱ የምርጫ ክርክር አንድ አጀንዳ ሆኖ መዘጋጀቱ ይሄን በየሚዲያዎቹ ብሮድካስት መሆኑ ሰውን እንደ አንድ አጀንዳ አካል ጉዳተኞች ላይ ብቻ ፖለቲካ ፓርቲዎች ክርክር ያደርጋሉ እንዴ ብሎ እንዲጠይቅ ያደርጋል። ቀጣይ ደግሞ የሚወዳደሩ ፓርቲዎችም እዚህ ላይ ያልተጋበዙ ፓርቲዎችም ካሉ እነሱም ጭምር ይሄን ጉዳይ እንዲያስቡበት ክሊክ ያደርጋቸዋል። የማንኛውም እርምጃ የመጀመሪያው ነጥብ በዛ ጉዳይ ላይ ማሰብ መጀመር ሐሳብ ነው።
መልካም። አንድ የመጨረሻ ጥያቄ አለኝ አቶ ዳኛቸው። የኢትዮጵያ ሀገራዊ ምርጫ እንግዲህ ሳምንታት ብቻ ቀርተውታል። መደረግ አለባቸው የሚሏቸው የመጨረሻ ምዕራፍ ስራዎች ምንድን ናቸው? በተለይ የኢትዮጵያ አካል ጉዳተኞች ይህን ምርጫ በተመቸና በተሻለ ሁኔታ እንዲጠቀሙበት ድምጻቸውን ለመስጠት ወይንም ደግሞ በተወዳዳሪነትም እንዲገለገሉበት ለማድረግ መደረግ አለባቸው የሚሏቸው የመጨረሻ ወይም የማጠቃለያ ምዕራፍ ስራዎች ምንድን ናቸው?
አዎ እንግዲህ አንድ በምርጫ ቦርድ የወጣ አዋጅ አለ። እንደምታውቁት የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ አለ። አዋጅ 1162/2011 ይመስለኛል ነው 2019 ነው አዋጅ 1162 እንለዋለን። እዛ አዋጅ ውስጥ ስለ አካል ጉዳተኞች በዛ ያሉ ድንጋጌዎች አሉ። ከነዚህ ውስጥ ለምሳሌ አንዱ የምርጫ ቦታዎችን ለአካል ጉዳተኞች አመቺ አድርጎ ማዘጋጀት እንደ ግዴታ ተቀምጧል፣ በህግ ደረጃ ተደንግጓል። ስለዚህ እነዚህ የምርጫ ጣቢያዎች አንድ አካል ጉዳተኛ ለምርጫ ለመመዝገብ ሄዶ መቸገር የለበትም፣ ለምርጫ ለመምረጥም ሄዶ መቸገር የለበትም የሚሉ ድንጋጌዎች አሉ። ሌላው ደግሞ የመራጮች ምዝገባ በሚደረግበት ወቅት ከሚቀመጡት የምዝገባ መስፈርቶች መካከል ስም፣ ጾታ፣ እድሜ እንዳለ ሁሉ የአካል ጉዳት አይነትም እንዲጠቀስ ህጉ ያስገድዳል። ይሄም አንድ ትልቅ እርምጃ ነው። አካል ጉዳተኛ እጩዎች ደግሞ ካሉ በግልም የሚወዳደሩ በፓርቲም በኩል የሚወዳደሩ አካል ጉዳተኛ እጩዎች ካሉ እነሱ ማሰባሰብ ያለባቸው የእጩ ድጋፍ ፊርማ ኢንዶርስመንት ሲግኔቸርስ ምንለው ሌሎች አካል ጉዳተኛ ላልሆኑት እጩዎች ከሚፈለገው የፊርማ ብዛት ያነሰ ነው፣ በግማሽ ያህል ያነሰ ነው። ይሄም ለአካል ጉዳተኛ ተመራጮችም ጭምር ወይንም እጩዎች ጭምር ሁኔታዎችን ለማመቻቸት የተደረገ ጥረት ነው። በዚህ ረገድ የመጀመሪያው ምርጫ ቦርድም አመስገን ነው። ይህንም መደበቅ አይቻልም። በምርጫ ቦርድ በኩል አንደኛ ይሄ ክርክር እንዲደረግም አስተዋጽኦ አድርገዋል ምርጫ ቦርድ። በሌላ በኩል ደግሞ በህግ ደረጃም የአካል ጉዳተኞችን የሚመለከቱ ድንጋጌዎች በዋናው የምርጫ ህግ ላይ የምዝገባና የስነ ምግባር አዋጅ ላይ ወጥቷል። ይሄ አንድ ትልቅ እርምጃ ነው። ነገር ግን ተግባራዊነቱን ስታይ እኔ ራሴ ምርጫ ካርድ ለማውጣት ለመመዝገብ በሚሄድበት ጊዜ ያጋጠሙኝ ተግዳሮቶች አሉ። ህጉ አለ፣ ተግባሩ የለም። ወደ ውስጥ ገብቼ የምርጫ ካርድ መውሰድ ስላልቻልኩኝ አመቺ ስለማይሆን ደረጃዎች ስለሚኖሩ ወይ አመቺ አይሆኑም ለአካል ጉዳተኞች በአብዛኛው። ይሄ እንግዲህ የአካል ፊዚካል ዲሴብሊቲ ላለበት ነው። መስማት የተሳነው ሲሆንስ፣ ሌሎች አይነት አካል ጉዳት ለአይነ ስውራን ለመሳሰሉት ህጉ ላይ ቢቀመጥም በተግባር ግን እነዚህ አካል ጉዳተኞች በምን መንገድ ነው መገልገል የሚችሉት የሚለውን ነገር ስናይ እዛ ላይ ትልቅ ክፍተቶች አሉ። ስለዚህ ምን ያህል አካል ጉዳተኞች በዚህ ምርጫ ላይ በመራጭነትም በተመራጭነትም በእጩነትም እንደተሳተፉ እናውቃለን። ከምርጫ በኋላ በእጩነት ይሳተፉን አሁንም በቁጥር ደረጃ በግልጽ ባናውቀውም አንዳንድ ፓርቲዎች ላይ በጣም ጥቂት ቢሆንም ቁጥራቸው አሉ። ነገር ግን በመራጭነት ደግሞ ምን ያህል አካል ጉዳተኛ ተሳተፉ የሚለውን እናያለን መጨረሻ ላይ። ምክንያቱም የምዝገባ እንትኑ ዶክመንቱ አንዱ የሚጠይቀው የአካል ጉዳት አይነትን ስለሆነ ወደፊት ታሊ ሲደረግ ውጤቱ የምናውቀው ይሆናል። በዛ ላይ ተመስርቶ አይ ሊኖር የሚገባው ቁጥር አለን ምንላሉን ምናቸው አካል ጉዳተኞች ዜጎች ቁጥር ይሄን ያህል ነው። ነገር ግን በተግባር የተመዘገቡት አካል ጉዳተኞች ቁጥራቸው ይሄን ያህል ነው በሚል ከዛ በመነሳት ማስተካከያ እርምጃዎች ሊወሰዱ እንደሚችሉ ተስፋ አደርጋለሁ። ከዚህ በተረፈ ግን በጣም አንጋቢ ከሚባሉ ከዚህ በኋላ መሰራት ያለባቸው እስከ ምርጫው ድረስ መሰራት ያለባቸው ያው ደርሷል ምርጫው ጥቂት ሳምንታት ነው የሚቀሩት። ነገር ግን ቢያንስ እንደው የስነ የምልክት ቋንቋ አስተርጓሚዎች ቢመደቡ በዋና ዋና ሁነቶች ላይ የምልክት ቋንቋ ትርጉም ቢደረግ እጅግ በጣም መልካም ነው። በሌሎች ሀገራት እንደ አንድ ኦፊሻል ቋንቋ ዩጋንዳ ለምሳሌ መጀመሪያው ሀገር ናት በዓለማችን፣ እዚሁ ጎረቤታችን ናት። አሁን ራሳችንን እያነጻጸርን ያለ ነው አሳሙ ከአሜሪካ ከአውሮፓውያኑ ከምዕራባውያኑ ጋር እዚሁ ጎረቤታችን ካሉት ሀገሮች ጋር ከኛ ነባራዊ ሁኔታ ጋር ተመሳሳይ ሁኔታ ካላቸው ሀገሮች ጋር ስናነጻጽር ሳይን ላንጉጅ ለምሳሌ ምልክት ቋንቋ ኦፊሻል ቋንቋ ተደርጎ ተቀምጧል በዩጋንዳ ህግ። በሌሎችም ሀገራት እንደዚሁ እየሆነ እንደሆነ እናቃለን። እኛ ሀገር ቢያንስ እዛ ደረጃ ባንደርስ እንደዚህ አይነት ወሳኝ ሁነቶች ላይ የሚሰጡ መግለጫዎች ላይ አስቸኳይ ጊዜ አዋጆች ሊኖሩ ይችላሉ። ከምርጫ ጋር ተያይዞ የሚፈጠሩ ምናልባት አለመረጋጋቶች ይኖሩ ይሆናል አያደርግና ሊኖር ይችላል አይታወቅም። እንደዚህ አይነት ነገሮች ላይ ከመንግስት የሚወጡ መግለጫዎች አካል ጉዳተኞችን ታሳቢ ማድረግ አለባቸው። ከማንም በላይ የነዚህ አለመረጋጋቶች ተጠቂ የሚሆኑት አካል ጉዳተኞች ናቸው። አካል ጉዳተኞች ህፃናት፣ ሴቶች ናቸው። ስለዚህ ለነዚህ የማህበረሰብ ክፍሎች ተደራሽ ያልሆነ የትኛውም አይነት የመንግስት አካሄድ አንደኛ ውጤታማ ማይሆንም፣ ሁለተኛ ስልጡንም አይደለም። ስልጣኔ የሚልካ እንደሚሆነው የምታውቁት የማህበረሰቡን የተገፉ ክፍሎች ወይንም ደግሞ ለአደጋ የተጋለጡ ክፍሎችን ዜጎችን የሚዳስስ ፖሊሲ የሚያቀፍ ፖሊሲ የሚያቀፍ አካሄድ በመሄድ ነው ስልጣኔ የሚገለጸው። ከዛ በታች ያለ አካሄድ በሙሉ ስልጡን አይደለም፣ ከስልጣኔ በታች ነው። ስለዚህ በተቻለ መጠን ነው ከዚህ በኋላ ያሉ እስካሁን ከተሰሩት ውስጥ ጥሩ ጥሩ ጅምሮች እንዳሉ ሁሉ ዛሬ በዚህ ሳምንት እንዳደረግነው ክክር ጥሩ ጅምር ነው። ነገር ግን እስከ ምርጫውም ድረስ ከምርጫውም በኋላ በምርጫው ውጤት ገለጻ ወቅት በመሳሰሉት ላይ አካል ጉዳተኞች ዜጎችን ያገናዘቡ እንቅስቃሴዎች በምርጫ ቦርድም በሚመለከታቸው አካላትም በፓርቲዎችም ጭምር ቢደረጉ መልካም ነው። ሁልጊዜ ነግበኔ ማለት ያስፈልጋል፣ ነግበኔን አንርሳ ባይ ነኝ።
እጅግ በጣም አመሰግናለሁ አቶ ዳኛቸው ቦጋለ። በቅርቡ ስለተደረገው በአይነቱ ለየት ያለ የአካል ጉዳተኞችን አካታችነት ስለተመለከተው የፖለቲካ ፓርቲዎች ክርክር እንዲሁም ተያያዥ ጉዳዮች ሀሳቡን ስላጋሩን በእጅጉ አመሰግናለሁ። በአድማጮች ስም መልካም ምሽት ይሁንልዎት።
እኔም አመሰግናለሁ ቪኦኤ።